ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 5 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የአሜሪካው ፕሬዝዳንት ትራምፕ ስምሳይ ጠቅስ አንዲትን አገር እኔ አድኛት መሪ የተባለው ሰው የሽልማት ተሰጥተው ብሎ አሽሟጧል። ከምን አዳናቸው? ከህዝብ አመጽ? እነማንን አድኖ ለስልጣን አበቃ? ሹሞቹን። የአሜሪካ ልጆች ቡችሎች ናቸው ያልነውን አረጋግጦልናል። ጠላት ወዳጅ ላይሆን መጎንበሱ ያብቃ በሚል ርዕስ የቀረበ የዕለቱ ኸትታ ነው። በማስከተል ወያኔ ደግሞ መላውን የኢትዮጵያ ህዝብ ከደርግ ባልተለየ መንገድ እየረገጠና እየጨቆነ ጎሳዊ አምባገነንነትን አስፍኖ ህዝቡን እርስ በርሱ ያጋጨ ከመግዛት በላይ አገሪቷን ለግንጠላ እያዘጋጀ የሚገኝ ክፉ ኃይል ነው። ወያኔ የህዝብን ትግል ማፈንና ማዳከሙ አልሳካለት ሲል የትግሉ አቅጣጫ የአገሪቱን አንድነት ወደሚንል የእርስ በርስ ፍጅት እንዲዞር ደባ በመፈጸም ላይ ይገኛል። ስለዚህም ይህን ጅምብር በማጥራትም ሆነ የትግሉን አቅጣጫ ዘላቂ ሰላምና እኩልነት ሊያመጣ ወደሚችል የዴሞክራሲያዊ ስርዓት ጥያቄ በማዞር ወያኔ የቀደደልንን የእርስ በርስ ፍጅት ልናመክንና ልናስወግደው ይገባል። ጽንፈኝነትን መሰረት ያደረገ ማናቸውም አይነት እንቅስቃሴ የህዝብን ብሶት ወስዶ በማጋነን ቢስተጋባም ምንጊዜም ቢሆን የህዝብን ጥቅምና ፍላጎት እስካላካተተ ድረስ የህዝብ ትግል ሊሆን እንደማይችል ያ አገር ወዳድና ህዝብ አክባሪ የሆነው ተራማጅ ትውልድ አስተምሯል፣ አጋልጧል፣ ታግሎታልም። በነሐሴ ወር 2009 ዓመተ ምህረት ትግሉ የደረሰበትን ደረጃና መሰናክሎች ለማስገንዘብ የወጣ የዴሞክራሲያ እትም ነው። ይህን አሰምተን ክፍል አንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና። በምዕራብ ጎንደር ዞን መተማ ወረዳ የመከላከያ ሰራዊት ልብስ በመልበስ ኬላ መስርተው ፍተሻ ሲያካሂዱ የነበሩ ግለሰቦች በአንድ ተሽከርካሪ ውስጥ የነበሩ 6 ሰዎችን አግተው የወሰዱ መሆናቸው ታውቋል። እገታው የተካሄደው ከ4 ቀናት በፊት ሲሆን አጋቾቹ ለእያንዳንዱ ሰው ከ150 እስከ 250 ሺህ ብር ጠይቀዋል። ቀደም ብሎ እገታውን የሚያካሂዱ ግለሰቦች ከመከላከያና ከፌደራል ፖሊስ አባላት ጋር የጥቅም ግንኙነት አላቸው ማለት የአካባቢው ነዋሪዎች መግለጻቸውን የዘገበ ሲሆን ጉዳዩ የተቀነባበረ የወያኔ ሴራ መሆኑን የሚገልጹ በርካቶች ናቸው። በደቡብ ክልል ያሉ የዞኖች ምክር ቤቶች በተለያዩ ወቅቶች የወሰኑትን ክልል የመሆን ጥያቄ የደቡብ ክልል ምክር ቤት ችላ በማለቱ ለፌዴሬሽን ምክር ቤት አቤቱታ ማቅረብ ጀምረዋል። በዚህ መሰረት የዳውሮ ዞን ምክር ቤት ክልል ለመሆን ያደረገው ውሳኔ ተግባራዊ እንዲሆን ለፌዴሬሽን ምክር ቤት የስሞታ ደብዳቤ ማስገባቱን ለዜና ተቋሞች ገልጿል። ሳውዲ አረቢያ በአፍሪካ ቀንድ ያደረገችው ተሳትፎ ውጤት እያመጣ ነው፣ የመጀመሪያው ውጤት ደግሞ በኢትዮጵያና በኤርትራ መካከል የተደረገው ስምምነት ነበር በማለት ከጥቂት ቀናት በፊት የሳውዲ የአፍሪካ ጉዳዮች ሚኒስትር የተናገረውን የሻቢያ ባለስልጣኖች ያጣጣሉት መሆኑ ታወቀ። የሻቢያ ማስተዋቂያ ሚኒስቴር በሰጠው መልስ ያገላለጸ ታሪካዊውን የሰላም ስምምነት ሂደትና ሁኔታዎች ያላገናዘበ ነው ካለ በኋላ ያለማቀፍ ተባባሪዎችን በጎነት ብናደንቅም እንዲህ አይነቱ የበላይነት አገላለጽ የአፍሪካን ገጽታ አሳንሶ የሚያሳይ ብቻ ሳይሆን የሳውዲንም ገጽታ የሚያበላሽ ነው ብሏል። በሻቢያና በኢትዮጵያ ባለው አገዛዝ ባለስልጣኖች መካከል ተካሄደ የተባለው የእርቅ ሂደት የአሜሪካ ግፊትና የሳውዲ አረቢያ ገንዘብ ውጤት መሆኑ ፀሐይ የሞቀው ሀቅ ነው በማለት አስተያየት የሚሰጡ ክፍሎች ብዙ ናቸው። በረከት ስምኦንና ታደሰ ካሳ በተከሰሱበት ጉዳይ መከላከያ ምስክር መስማት የተጀመረ መሆኑ ታወቀ። በሰኞም ሆነ በማክሰኞ ችሎት ሁሉ ለመከላከያ ምስክርነት ተጠርተው የነበሩት ደመቀ መኮንን፣ ገዱ አንዳርጋቸውና ኃይለማርያም ደሳለኝ ስራ ምክንያት በሚል ሰበብ ፍርድ ቤት ያልቀረቡ መሆናቸው ታውቋል። የባህር ዳር ዩኒቨርሲቲ ጥር 4 ቀን ባወጣው ማስታወቂያ በተለያዩ ምክንያቶች ግቢውን ለቀው የወጡ ተማሪዎች በአስቸኳይ እንዲመለሱ ጥሪ አቅርቧል። ተማሪዎቹ ከጥር 5 እስከ 7 ባሉ ቀናት እንዲመለሱ ማስታወቂያው የገለጸ ሲሆን ያልተመለሱ ተማሪዎች ከዩኒቨርሲቲው በፈቃደኝነት እንደተሰናበቱ ይቆጠራል ብሏል። ከዚህ ጋር በተያያዘ የድሬዳዋ ዩኒቨርሲቲ ከስራ አፈጻጸምና ከስነ ምግባር ጋር በተያያዘ ችግር አለባቸው ያላቸውን 17 የዩኒቨርሲቲ አስተዳደር ሰራተኞች ማሰናበቱን አስታውቋል። የትግራይ ቴሌቪዥን ጋዜጠኛ የሆነው ዳዊት ከበደና የካሜራ ባለሙያው ሳህሉ ውቤ በአሶሳ የታሰሩ መሆናቸው ተነገረ። የክልሉ ባለስልጣኖች ግለሰቦቹ የተያዙት ስለመጡበት ዓላማ ለአካባቢው አስተዳደር በወቅቱ ባለማሳወቃቸው ነው ብለዋል። ባለስልጣኖቹ በተጨማሪም ማንኛውም ተቋም ሆነ ግለሰብ ክልሉን ሳያሳውቅ ምንም አይነት ተግባር ማከናወን አይችልም ብለዋል። በመጨረሻም ማክሰኞ በሱዳን ዋና ከተማ ካርቱም ከፍተኛ የተኩስ ልውውጥ ሲሰማ መቆየቱን የአይን ምስክሮች ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። ተኩስ የተሰማው በሱዳን የማዕከላዊ የመረጃ ቢሮዎች ባሉባቸው አካባቢ ሲሆን ተኩስ የተካሄደው በሱዳን የመረጃ ሰራተኞችና ጸጥታ ለማስከበር በመጡ ወታደሮች መካከል ነው ተብሏል። በዚህ ምክንያት የካርቱም አውሮፕላን ማረፊያ የተዘጋ መሆኑ ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
Shabbat shalom. በበለው ዋንዳርጎ ሸኘው ሸበለው በዳማ በረ ሸበለው ሸበለው
የማክሰኞ ጥር 5 ቀን 2012 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ ጣላት ወዳጅ ላይሆን መኮንበሱ ያብቃ። የአፈ ዘርታዎቹ አገዛዝ ከቀውስ ወደ ቀውስ እየገባ መሆኑ አከራከረም። ጅቦቹ በቅርጫው ከፈፈል ላይ መነካከስ ጀምረዋል። ምርጫ የሚሉት ታውኔት ሲቀርብ ደግሞ ቀውሳቸው መባባሱ አይቀሬ ነው። ይህንን በግምት አስገብቶ ትግልን ማፋፋም ለማለት እንጂ የነሱ ቀውስ በራሱ ለውድቀት እስኪያበቃቸው ብሎ መጠበቁ ስህተት ይሆናል። የትግላችን ሂደት ብዙዎችን አዋርዷል። ሊደበቅ የነበረው ማንነትና ወንጀልን አጋልጦባቸዋል። አንዳንዶቹ በተለይም ከኛ ብለው የሚደፍቁት ጊዜ ቢያልፍም ታደቀናቸው ሰይጣን የማይላቀቁ በምኒልክ ተወልደው በምኒልክ ላይ አሁንም የሚዘምቱ ሆነው መቅረታቸውን በሹሞቹ ፈቃድ ቡትቶ ባንዲራቸውን ብቻ ተቅለው ሲያካሂዱ በጀመሩት ስብሰባ ግልጽ አድርገዋል። አዲስ አበባ የኦሮሚያናትና ኢትዮጵያ ግብር ኪራይ ለኦሮሚያ ተከፈል ማለታቸው ቆምጨጭ ብለው ያቀረቡት ባይሆን ኖሮ አዲስ ቀልድ ብለን በሳቅንበት ነበር። ኢትዮጵያ ለሻቢያ ካሳ ተከፈል ያለውን ሌላ ውዳቂ ለንጮለታን ያስታውሰናል። የህዝቡ ለገብ ጥያቄ ተነስቶ ለዚህ ሐላፊነትን የያዘ መፍትሄ ምላሽ ሊሰጡ ይገባል ሲባል ይህች እንኳን ቀንተሌት የዘረፋት አገር ያደረሱባት አልበቃ ብሎ ግብር ተከፈለን ወዘተ የጠባብ ጫጫታ ማሰማትን መምረጣቸው ምን ያህል ዘቅጠውና ድርቀው ወደ መቃብራቸው ሄጅ መሆናቸውን አሳይቷል። ከነዚህ አገር ገንጣዮች ጋር ሹሞቹ ስምምነት አድርገው ነው እናት ኢትዮጵያ ላይ እየዘመቱ ያሉት። ለዚህ ነው ሙሉ ድጋፍ ሰጥተው ኢትዮጵያ ያሉትን አገር ሉዓላዊነት የሚሉትን ግን የሚያጠቁት። ለመሆኑስ ኢትዮጵያዊ አይደለንም ኢትዮጵያ የለችም የሚሉ ለምንድነው ኢትዮጵያ በሚል ምርጫ ተካፋይ ሊሆኑ የታጩት? ምርጫ ማለት በህዝብ ላይ መቀለድና ንቀት መሆኑን ደጋግመን ያቀረብነው ነው። ሳይል ታለም የተፈታ ቅዠት ነው ማለትም እንችላለን። አገዛዙ ህዝባዊ አለመሆኑንና ሊሆንም እንደማይችልም ገልጸናል። ህዝብም ተረድቶታል። በሂደትም ማን የህዝብ ጎራ ማን ከሃዲ ባንዳ መሆኑን ህዝብ ጠንቅቆ ሊለይ ይችላል። አስመሳዩን ቆረቆንዳ አቀኛ የህዝብ አለኝታ ማለቱ ወደ ማክተሙ ተጠግቷል ብንል ስህተት አይሆንም። ገንዘብ ፈሶ ሰዎች በጠራራ ፀሐይ አቋም ሲቀይሩና ሲገዙም መታዘብ ችለናል። ቀደም ሲል እንዳልነው ደግሞ ማን ሹሞቹን እንዳመጣ የሚመለከተው መሪ ራሱ በቅርቡ ግልጽ አድርጎታል። የአሜሪካው ፕሬዝዳንት ትራምፕ ስም ሳይጠቅስ አንዲትን አገር እኔ አድኛት መሪ የተባለው ሰው የሽልማት ተሰጥተው ብሎ አሽሟጧል። ከምን አዳናቸው? ከህዝብ አመጽ። እነማንን አድኖ ለስልጣን አበቃ? ሹሞቹን። የአሜሪካ ልጆች ቡችሎች ናቸው ያልነውን አረጋግጦልናል። የሽልማቱን ቧልት በጊዜው በሰፊው ያጋለጥነው ስለሆነ ለኛ የደነቀን የለም። የሹሞቹ አመጣጥ የህዝብን ትግል ለማፈል ነው ያልነውን ከፋፋዮቹና ከሰረኞቹ አፍ መስማቱ ምናልባትም ጥርጣሬ ለነበራቸው በቂ መረጃ ይሆናቸዋል የሚል ተስፋ አለን። ምን ያህል የባዕድ ጣልቃ ገብነት ላውሬ ዘረኝነት እንደዳረገን ተነግረናልና የትራምፕ አዎ የኔ ስራ ነው አላስገረመንም። ሉዓላዊነት ለአረቦችም ተቸብችቧል። የኢትዮጵያን ፖለቲካ ለሽያጭ አቅርበው ለአሜሪካም ለነሳውዲም ሲያድሩ መዘዙ ኢትዮጵያ ላይ ሆኗል። በኢትዮጵያ ጉዳይ ላይ ማንም ጣልቃ ይግባ ብለን ለዘመናት ያካሄድነው ትግል በሹሞቹ አፈር በልቶ ይገኛል። ብዙዎች አሜሪካ ለምን ኢትዮጵያን ወደ ክፍፍልና እርስ በርስ ጦርነት ገፋት ብለው ይገረማሉ። በቅድሚያ የትራምፕ አስተዳደር ለአፍሪካ ሀገሮች ይህ ነው የሚባል ክብደትና ደቂቃ ስለማይሰጥ ጸረ ኢትዮጵያ የሆኑት እነ ኮሆንና ያማሞቶ ሊፈነጩ ይችላሉ። እነዚህ ደግሞ ጸረ አማራ ጸረ ኢትዮጵያ መሆናቸውን ቀደምም ያረጋገጡ ናቸው። ኢትዮጵያ ብትከፋፈል ለአሜሪካ ጉዳይ አይደለም። ጦርነት ከመጣ ስደተኛ ወደ አውሮፓ ይጎርፋል የሚለው ነው ይበልጥ የሚያሳስባቸው። በአሜሪካ ጫማ ስር የምትወድቅ ኦሮሚያ ወይም ትግራይ ነጻ ከመትሆን ኢትዮጵያ ትሻላቸዋለች። ይህን በርግጠኝነት መናገር ይቻላል። ይህን አልረዳ ብለው አሁንም አሜሪካ አሜሪካ በሚል የሚወደቁትን ብንታዘብ ሊፈረድብን አይገባም። ይህን የምንለው በአሜሪካ ወይም የራሳቸውን የብሔር ጥቅም በሚፈልጉት ላይ ጭፍን ጥላቻ ኖሮን ሳይሆን ኢትዮጵያን ስለምንወድና ጥቅሟን ስለምናስቀድም ብቻ ነው። መንፈሳችን የሀገራችን አርበኞች እንጂ የማፈሪያ ባንዳዎች አይደለም። የኛ ኢትዮጵያ ጥቅደም ክልል አያውቅም። ክህደት ጠላቱ ነው፣ የክርስቶስ አደረጆችም አይደለም። ለአመታት የታገልናቸው ለገንጣዮች አንታጠፍ ብለን ያስቸገርናቸው ለአድርባዮች የጎረበጥናቸው ኢትዮጵያን በማስቀደማችን ብቻ ነው። በምርጫ ዘረኞቹ አይወገዱም የምንለው ሐቁ ይህ በመሆኑ ህዝብን ከትክክለኛው የትግል አቅጣጫ ማደናቀፉ አገር ያሳጣል ብለንም ስለምንሰጋ ነው። ቢሆንማ በምርጫ መፍትሄ ቢገኝማ መችገዶን ግን አመታት በስቃይ አለፉን። ምርጫ ከንቱ መሆኑን እያስረዱን ስንት አመት አለፈ አገር ወዳድ ያልናቸው ሆዳደር ሆነው ሲያፋፍሩን መንግስት በሉን ባዮችና የተሰየሙብን ጭቆና ግፈን ሲገቱን ስንት አመታት አለፉ። በምርጫ ከወያኔ ኢህአዴግ ምንም እንደማይገኝ አሳይተውናል። ደማችንን አፍሰው አስገንዝበውናል። እንደገና ሰለባቸው ልንሆን ህሊናችን አይፈቅድልንም። ኢትዮጵያም እሺ አትለንም። የተራ መንግስት እንኳን ኃላፊነት ሊወጡ የማይችሉና የማይፈልጉ ናቸው። ተረኞቹ ደግሞ ዲሞክራሲ ይቀር እድገቱም ይቆይ ያንተ መንግስት የመጀመሪያ ተግባር ለዜጎቹ ሰላምና መረጋጋትን ማስፈን ነው። ዛሬ ሰላም የለም፣ መረጋጋት የለም፣ ስጋትና ፍርሃት አልጠፋም። በሰላም ወጥቶ በሰላም መመለስ የሚናፈቅ እየሆነ ነው። የስጋቱና ፍራቱ ምንጭ ደግሞ አገዛዙ ራሱ ያሰማራቸው መንጋዎችና ዘረኛ ጽንፈኛ ኃይሎች ናቸው። በምንም መስፈርት በአገራችን መንግስት አለ ማለት አይቻልም። ወያኔም በሽርጥ ገብቶ ያበጣብጣል። ቀጥረኞቹ ህዝብን ከህዝብ ማናከስ ያነሰ ይመስል አማራውን በአውራጃ ከፍለው ሸዋ፣ ጎንደር፣ ጎጃም በሚል ያፋጁ ተነስተዋል። ሶማሌን ያስታውሷል። ማየትም ይበቃል። ከወዲሁ መንቃት ይጠበቅብናል። ይህን ተንኮል በእንጭጩ ለማክሰም መዘናጋትና መደናበር አገር ያሰርቃል። ሌቦቹ ደግሞ ጨካኝና ህሊና ቢስ ጅቦች መሆናቸውን አይተናል። ዘረኛ መንጋ ርህራሄም ይሉኝታም የለውም። ከታሪክ መማር ጸጋ ነው፣ ግን የምንማረው ታሪክ ሐቅን መሰረት ያደረገ መሆን አለበት። ሐሰት ሲግቱን ዘመን አለፈ። ሻዕቢያም ወያኔም ኦነግም መሰረታቸው ሐሰት ነው። የቡርቃ ዝምታና አኖሌ ውሸት፣ የግብጽ የካታር ቅጥረኞች ትረካ ፈጠራ። ታሪካችንን መንከባከብ አገራችንን ከመጠበቅ ጋር የተጣመረ ነው። ከታሪክ ስንማር ደግሞ ወላጆቻችን አርበኞቹ በትግል አገር እንዳቆዩን ማወቅ አለብን። በሚሊዮን መስዋዕት የሆኑት የኢትዮጵያን አንድነት ለመጠበቅ ነው። ይህን ዘንግተን ሆዳችን ከአገር ፍቅራችንና ከወኔያችን በልጦ አገር ስትደፈር ዝምታን ከተቀበልን ለሚደርሰው ጥፋትና ጉዳት ተጠያቂ ከመሆን አናመልጥም። ታሪክን በተገቢው ማስታወስና መዘከር፣ በህዝብ መሃል አንድነትና ፍቅርን ማስፈን፣ በሃይማኖት ሊበጠብጡን የሚቃጡትን መቋቋም ግዳጃችን ነው። በተለይም አዲሱ ትውልድና ወጣቱ ይህን ግዴታ ሊቀበሉና ሊከተሉ ያሟሉ ዝግጁ መሆን አለባቸው። ያለፈው ባወቀው በተቻለው ታግሎ አልፏል። የዛሬውም ዛሬ ግዴታውን መወጣት ነው ያለበት። ለዚህም ነው ዝግጁ መሆን ያለበት። ኢትዮጵያ ትኖር ትጎዳ የሚመለከተው የዛሬውን ትውልድ እንጂ አንድ አገር አሳልፈው የሰጡንን ጀግኖችና ትውልድ አይደለም። ኢትዮጵያ በአንድነቷ ጸንታ ለዘላለም ትኖር። በጽኑና የጋራ ትግላችን ዘረኞችን እናስወግድ። ድል ለኢትዮጵያ ሕዝብ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 42 ቁጥር 7 ሐምሌ ነሐሴ 2009 ዓመተ ምህረት ተደራጅቶ መታገል በኢህአፓ ለህይወታቸው ሳይሳሱ የሞትን ጽዋ እየተጎነጩ አገራቸው የጣለችባቸውን አደራና ግዴታ ፈጽመው ያለፉት እኛ የኢህአፓ ጀግኖች ባለ ታሪኮች ናቸው። ለትውልድና ለታሪክ እንዲተላለፍ የተውልን የጀግንነት ታሪክ ሳይበረዝና ሳይሸራረፍ ተጠብቆ መቆየት ያለበት ከመሆኑም በላይ ለተተኪ ትውልድ የማስተላለፍ ታሪካዊ ኃላፊነት የወደቀው በቀዳሚው ትውልድ ትከሻ ላይ መሆኑን መረዳት የግድ ይላል። እንደዚያ ጀግኖች የፈጸሙትን ተጋድሎና የከፈሉትን መስዋዕትነት ስንዘክር ሁሌም ከፊታችን የሚደቀነው ማንም ሳያሳስባቸው ማንም ትዕዛዝ ሳይሰጣቸው ደሞዝ ሳይከፈላቸውና ማዕረግ ሳይሰጣቸው በሕይወታቸው የከፈሉት አገራዊ መስዋዕትነት መሆኑን ነው። ከነሱ የምንማረው አገሩን አፍቃሪና ህዝቡን አክባሪ የሆነ ዜጋ ትግልና ሩጫው ሊሆን የሚገባው ለትውልድና ለአገር የሚበጁ አገራዊ እሴቶችን ተንከባክቦና ጠብቆ የማይሞትና የማያልፍ ቁም ነገርን ለተተኪው ትውልድ አውርሶ ማለፍ ነው። የትናንት ቆራጥ ጀግኖች ይህን የማይናወጥ ቃል ኪዳን መመሪያቸው አድርገው አገራቸው የጠየቀቻቸውን ክብር መስዋዕትነት በመከፈላቸው ነው ዛሬ የዚያ ታሪክ የዚያ ባህል የዚያ ቅርስ ባለቤቶች ነን ባል አገር ነን እያልን በልበ ሙሉነት በማንነታችን ልንኮራ የቻልነው። ዛሬም ቢሆን ከትግል ውጪ የአገርን ክብርና የህዝብ መብት ማስጠበቅ አይቻልም። የአገር ሉዓላዊነትና የህዝብ ጥቅም ሊከበር የሚችለው ኃላፊነትንና አደራን ሊሸከም የሚችል አገር ወዳድ ቆራጥና ታጋይ የሆነ ትውልድ ሲኖር ነው። የዚያን ዘመኑ አፍላ ትውልድ የለውጥን አስፈላጊነት አምኖበት የታገለው የሚወዳት አገሩ ጠንካራና የበለጸገች ፍትህና ርትዕ የሰፈነባት በረሃብና በበሽታ ዜጎቿ የማይረግፉባት እኩልነት የተከበረባት የሁሉም ዜጎች አገር እንድትሆን ከልቡ በመመኘት ነው። ከእኩልነት ጥያቄ ጋር ተያይዘው ላሉት ችግሮች መፍትሄ ለመሻት የጣረው አገር ወዳዱ ትውልድ ለራሳችን ችግር ራሳችን ምላሽ እንስጥ ብሎ ነበር የተነሳው። በህዝብ አንድነት በመፈቃቀድና በእኩልነት ላይ እንዲመሰረት ቀሰቀሰ። የራሱን ብሔር ሳይከልል በብሔረሰብ ደረጃ ሳይሆን ዜጎች በኢትዮጵያዊነት እየተደራጁ በአዳን ሰርገው የሚገቡበትን ቀዳዳ ለመድፈን ጣረ። እንደ ሰጎን አንገታቸውን ቀብረው የብዙሃኑን ብሶት ረግጠው በእኩልነት መኖርን አሻፈረኝ ብለው በጎጥ መደራጀትን ፈልገው በቀሸት ምናብ ውስጥ እንደዋዠቁት ዛሬም እንደሚዋዠቁት አልቃዠም። የአገርና የህዝብ አንድነት ሊጠበቅና ሊጠናከር የሚችለው በጥላቻ ሳይሆን በፍቅር በጭቆና ሳይሆን በዴሞክራሲ በእኩልነትና በህዝብ መብት መረጋጋትና መጠናከር ነው ማለት በኢህአፓ ጥላ ስር የተሰለፈው ወጣት ትውልድ በደሙ አኩሪ የትግል ታሪክን ጽፏል። ይኸው አገር ወዳድና ተራማጅ ትውልድ የአገር አንድነትና የግዛታዊ ክልል ባዶውን ሳይሆን ከህዝብ ጥቅም በእኩልነት ላይ ከተመሰረተ ከህዝብ አንድነት ጋር ከተሳሰረ የጽንፈኝነት መሰረቱ ይናዳል፣ የጥላቻ ሰንሰለቱ ይሰበራል ብሎ በመታገሉ ተከታታይና ያላባራ የጽንፈኞች በትር አርፎበታል። ያ ወጣት ትውልድ ያንዱ ባህል ያንዱ ቋንቋ ያንዱ ሃይማኖት ከተናቀ ታዲያ አንድነት በምን ሊመሰረት ሲልም ያላሰለሰ ትግል አካሂዷል። በወቅቱ በአገራችን የዴሞክራሲ መብቶች ሙሉ በሙሉ በመታፈናቸውና ለመብቱ የሚታገለውን ህዝብና ተቃዋሚዎችን ያለ ርህራሄ የማጥፋቱ ዘመቻ ቋሚ ያምባገነኑ ፖሊሲ በመደረጉ ልዩነቶችን ብቻ በመንቀስና በማጉላት ለጎሳ ፖለቲካ ስር መስደድ አመቺ ሁኔታን ፈጠረ። አክራሪዎች አገራቸውን ጭራሽ ወደ መካድ ዘቀጡ። ሌሎች ደግሞ ኢትዮጵያዊነትን ወደ ሁለተኛ ደረጃ ዝቅ በማድረግ ጎሳዊነትን አስቀደሙ። በወቅቱ ተራማጅ ትውልድ ያሰባሰበው ይሃፓ የብሔር ብሔረሰብ ጥያቄ ከዴሞክራሲ ጥያቄ ተነጥሎ ከታየ ችግሩ የማይቀር መሆኑን አስቀድሞ ተነበየ። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለው ጥያቄው በቅጡ ባለመያዙና በአግባቡ ባለመስተናገዱ ባለመፈታቱ የተነሳ ያገር ሉዓላዊነትም ሆነ የህዝብ አንድነት አደጋ ውስጥ ወደቀ። ያለፉትን አምባገነን ስርዓቶች የተካው ራሱን የጭቆኖች ነጻውጭና የብሔር ብሔረሰቦች ቤዛ አድርጎ የሚቆጥረው ወያኔም ቢሆን ጸረ ዴሞክራሲና አፋኝ በመሆኑ ህዝቡ ለዘመናት የታገለለትን የእኩልነት ጥያቄ ሊመልስ አልቻለም። ተፈጥሯዊ ባህሪው አይፈቅድለትምና መንገንጠልና አንድነት የማይጣጣሙ በመሆናቸው ስልጣን ላይ በመቆየት አገሪቱንና ህዝቡን ለመበዝበዝ እንዲያስችለው ህዝብን እርስ በርስ በማናቆር በማጋጨትና የመከፋፈል ስራ ላይ ተሰማርቷል። በሁለቱ ስርዓቶች መካከል ያለው ልዩነት ደርግ በጉልበት ተቃዋሚውን ሁሉ በጭካኔ እየቀጠቀጠ ህዝብን በማስፈራራት በወታደራዊ አምባገነንነት አገሪቱን ያዳሸቀ ቡድን መሆኑ ግልጽ ሲሆን፣ ወያኔ ደግሞ መላውን የኢትዮጵያ ህዝብ ከደርግ ባልተለየ መንገድ እየረገጠና እየጨቆነ ጎሳዊ አምባገነንነትን አስፍኖ ህዝቡን እርስ በርሱ እያጋጨ ከመግዛት በላይ አገሪቷን ለግንጠላ እያዘጋጀ የሚገኝ ክፉ ኃይል ነው። ወያኔ ህዝቡ ለለውጥና ለዴሞክራሲ የሚያደርገውን ትግል ለማፈንና ለማዳከም እንዲሁም በህዝብ መካከል ቡዥንብር እንዲፈጠር ቀን ከሌሊት ሲማስን ይታያል። የህዝብን ትግል ማፈንና ማዳከሙ አልሳካለት ሲል የትግሉ አቅጣጫ የአገሪቱን አንድነት ወደሚንድ የእርስ በርስ ፍጅት እንዲዞር ደባ በመፈጸም ላይ ይገኛል። ስለዚህም ይህን ጅምብር በማጥራትም ሆነ የትግሉን አቅጣጫ ዘላቂ ሰላምና እኩልነት ሊያመጣ ወደሚችል የዴሞክራሲያዊ ስርዓት ጥያቄ በማዞር ወያኔ የቀደደልንን የእርስ በርስ ፍጅት ልናመክንና ልናስወግደው ይገባል። ጽንፈኝነትን መሰረት ያደረገ ማናቸውም አይነት እንቅስቃሴ የህዝብን ብሶት ወስዶ በማጋነን ቢስተጋባም ምንጊዜም ቢሆን የህዝብን ጥቅምና ፍላጎት እስካላካተተ ድረስ የህዝብ ትግል ሊሆን እንደማይችል ያ አገር ወዳድና ህዝብ አክባሪ የሆነው ተራማጅ ትውልድ አስተምሯል፣ አጋልቷል፣ ታግሎታልም። ያ በ1960ዎቹ በስፋት ገኖ በጥልቀቱ ዳብሮ አሮጌውን የዘውድ አገዛዝ ስርዓት ለመለወጥ እና በምትኩ ህዝባዊ ስርዓትን ለመገንባት የተደረገው የተማሪዎች እንቅስቃሴ የተጀመረው በጥቂቶች ቆራጥ ወጣት ምሁራን መሪነትና አደራጅነት ነበር። እኛ ጥቂት የነበሩ ተራማጅና ለውጥ ፈላጊ ወጣቶች ለሚወዷት አገራቸው እድገት፣ ብልጽግናና ስልጣኔ፣ ለህዝባቸው ፍትህና እኩልነት የከፈሉት መስዋዕትነት ውጤት እየዋለና እያደር በመላው የአገሪቱ ክፍሎች ያለማቋረጥ በርካታ ታጋዮችን እያፈራ የ66ቱን ህዝባዊ እንቅስቃሴ እውን አድርጎ ለዛሬው ቀጣይ ትግል ተጨባጭ ምሳሌ ሆኖ ተገኘ። ትላንት መሬት ዳራሹ የሚለውን መፈክር ሲያስተጋቡ የነበሩት ምሁራን አርሶ አደሩ ከገባርነት ተላቆ የመሬቱና የምርቱ ባለቤት እንዲሆን በመጠየቅ ሲታገሉ የነበሩ ሲሆን በጋድ ይታይ የነበረውን የብሔረሰብ የሃይማኖትና የጾታ ጭቆና መጋረጃውን ገልጠው ወደ አደባባይ በማውጣት በአስቸኳይ መፍትሄ እንዲፈለግለት አገራዊ ጥሪን አሰምተዋል፣ ታግለዋል። የኢትዮጵያንም አንድነት በጭቆና ላይ መስርቶ በኃይል ለማረጋገጥ መጣር ልዩነትን የሚያሰፋና አንድነትን የሚያናጋ ኢሰብአዊም ነው ሲሉ ኮንነዋል። ኢህአፓን የመሰረቱት እኒያ ለውጥ አቀንቃኝ ተራማጅ ምሁራን የድርጅታቸው ልሳን በሆነው በዴሞክራሲያ የህዝቡን ጥያቄ በየጊዜው እያነሱ ቀስቅሰዋል፣ አንቅተዋል፣ የመደራጀትንም አስፈላጊነት በተግባር ተርጉመዋል። በትግሉ ሜዳ በመገኘትም ትግሉ የሚጠይቀውን የህይወት መስዋዕትነት ጭምር በቆራጥነት ከፍለዋል። የካቲቱ 1966 የተማሪው እንቅስቃሴ ተጠናክሮ ሊሰፋ የቻለው ጠንካራ ድርጅትና ቆራጥ የሆኑ የአመራር አባላት ስለነበሩትም ሲሆን ሰፊ አባላቱና አገሮዳት ደጋፊዎቹም ከራሳቸው ጥቅም ይልቅ የሀገራቸውንና የህዝባቸውን ጥቅምና ፍላጎት ያስቀደሙ ለመስዋዕትነትም ዝግጁ በመሆናቸው ጭምር ነበር። ባጭር ጊዜ ውስጥ አገር አንቀጥቅጥ የተባለ ሁሉንም የህብረተሰብ ክፍሎች ያቀፈና ያሳተፈ ህዝባዊ እንቅስቃሴ በማካሄድ ጠላት እንዲሸበር ለማድረግ የተቻለው። የህዝቡ ብሶትና ሮሮ መንስኤውም በህዝቡ ላይ የተንሰራፋው ግፍ በደልና ጭቆና መሆኑን በሚገባ የተረዳው ያ ለውጥ ፈላጊ ተራማጅ ዜጋ ጭቆናን ለማስወገድም ህዝቡ የሚያነሳቸውን ጥያቄዎች ማስተጋባትና መታገል ይገባል ሲል ጽኑ እምነት አደረበት። ህዝባዊ ትግልም መካሄድ ያለበት መሆኑን ያመነው ይህ ትውልድ የመታገያ መሳሪያ የሆነ የፖለቲካ ድርጅት እንደሚያስፈልግ በመገንዘብ በትግሉ ሂደት ድርጅቱን ኢህአፓን በሚያዝያ ወር 1964 ዓ.ም ተመረጠ እንዲመሰረት አደረገ። የኢትዮጵያ ህዝብ ትግል በተቀናጀና በተማከለ መልኩ እንዲሰባሰብ ብሎም ህዝቡ በገዢዎች ላይ ለሚያደርገው ትግል የማስተባበሪያ የማታገያ መሳሪያ ሆኖ እንዲያገለግል በማሰብ ጭምር ነበር የዛሬ 45 ዓመት ኢህአፓ የተመሰረተውና በነሐሴ 26/1967 ዓ.ም ተመረጠ። እነሆኝ ኢህአፓ ለህዝብ አለኝታ ብሎ ራሱንም ለህዝብ በይፋ ያስተዋወቀው። ኢህአፓን የመሰረተው ያ ተራማጅ ትውልድ የነበረው ራዕይ የህዝቡን ጥያቄ ወደ ጎን አድርጎ በህዝብ ላይ ለመሰየም ወይም ህዝብ አያውቅም እኔ ነኝ ወኪሉ በሚል ቀቢጸ ተስፋ ተሞልቶ አልነበረም። ራዕዩ የኢትዮጵያ ህዝብ ያነሳቸው የመብት የእኩልነትና የዴሞክራሲ ጥያቄዎች በአግባቡ እንዲመለሱ፣ የህዝቡም የስልጣን ባለቤትነት እንዲረጋገጥ ህዝቡ መደራጀትና መታገል ይኖርበታል፣ ትግሉም በድርጅት መታገዝ መቀናጀት አለበት ከሚል ጽኑ እምነት የተነሳ ነበር። የኢትዮጵያ ህዝብ ከዳር እስከ ዳር የታገለለትና አያሌ መስዋዕትነት የከፈለለት የህዝብ የስልጣን ምንጭነት የሚያስቀድመው ራዕይ ዛሬም አልተረጋገጠም። ኢህአፓ በረጅሙና በርግጥም በመራራው የትግል ሂደቱ ለህልውናው ማጠየቂያ የሆነውን የሀገር እና የህዝብ ፍቅር ተንከባክቦና ጠብቆ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በተመክሮና ዕውቀት ለማዳበር ችሏል። የፍትህን፣ የዴሞክራሲንና የእኩልነትን፣ የሀገር ሉዓላዊነትን ብርሃን በአገሪቱ ለማብራት ሲታገልም ሁሉን የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ የትግል ሰንደቅ ስር በማሰለፍ የህዝቡ አይነታ መለያው ሆኖ የመጣውን ድፍረትና ቆራጥነት በማላበስ ባካሄደው የ45 ዓመት ትግሉ በህዝባችን ደማቅና ረጅም የትግል ምዕራፍ ውስጥ የማይረሳና የማይሻር አኩሪ ምዕራፍን ጽፏል። ኢህአፓ ስሙ እንደሚጠቁመው ኢትዮጵያዊና የህዝብ ፓርቲ ነው። በኢህአፓ ጥላ ስር ተሰባስበው የታገሉት ብሔረሰብ ሳይለዩ ከትምክህትና ከጠባብነት ተቃርነው በህዝብ እኩልነትና ታላቅነት ብለው ኢትዮጵያ የሁሉም የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ ታሪክ ቀልባሾች ሊሉ እንደሚከጅሉት ኢትዮጵያን ለመጉዳት የተሰለፉ አልነበሩም። የኢህአፓ የትናንቱም ሆነ የዛሬው መለያ ለብዙሃን ህዝብ ጥቅምና ለመላ ዜጎቹ እኩልነት፣ ለሀገር ሉዓላዊነት ማለትም ለኢትዮጵያዊነትና ለኢትዮጵያ መቆሙ በመሆኑ ህዝቡን ለመጨቆንና አገሪቱን ለማዋረድ ለመበተን የፈለጉ ኃይላት ሁሉ በጠላትነት መድበው ሊያጠፉት ቢማስኑም ልጓዝ በድል ጎዳና በወደቁት ጓዶች ፋና ሲል በጽናት ህዝባዊ ትግሉን የቀጠለ አንጋፋ የፖለቲካ ድርጅት ለመሆን በቅቷል። የኢህአፓን ህያውነት ስናነሳ ኢህአፓ ሲመሰረት ጀምሮ ይዞት የተነሳው የህዝብ ጥያቄ በቀጣይነት በህዝቡ ውስጥ ተቀባይነትን አግኝቶ ስር ሰዶና ድርጅቶ ህዝቡ የራሱ ጥያቄ መሆኑን ተገንዝቦ ዛሬም ያልተቋረጠ የህይወት መስዋዕትነትን ጭምር እየከፈለለት በመታገል ላይ ይገኛል ማለታችን ነው። ያባቲ መሰረት ጀምሮ በመራ ግብሩ አስፍሮ ለኢትዮጵያ ህዝብ መታገያነት ካቀረባቸው መላተ ህዝቡም ያስተጋባው የዲሞክራሲ መብት ጥያቄ ዛሬም አልተመለሰም ማለታችን ነው። ዋነኛ የካቲት 66ቱ መተከላዊ የሆኑት የህዝብ ጥያቄዎች ማሪላራሹ ህዝባዊ መንግስት ይመስረት፣ የዜጎች እኩልነት ይከበር፣ የሃይማኖት እኩልነት ይረጋገጥ፣ የጾታ እኩልነት ይከበር ወዘተ የሚሉት እስካልተመለሱ ድረስ ካምባገነኖች ጋር የሚያደርገውን ህዝባዊ ትግል ሳይቋርጥ መቀጠሉ አይቀሬ ነው። ካለፈው የትግል ተመክሮ የምንማረው ቁም ነገር ህዝብ ለመብቱ ሲታገል ገዢዎች በኃይል ሊያፈኑት መጣራቸው የሚጠበቅ መሆኑ፣ ነጻነትና መብት በልመናና ተንበርክኮ በመማጸን የሚገኙ አለመሆናቸው፣ እናም መብትን ለማስከበር መራር ትግልና ከበድ ያለ ዋጋን የሚያስከፍል መሆኑ ነው። እውነተኛ ትግል መስዋዕትነትንም ያካትታል። ውጣ ውረድ፣ እርዛት፣ ረሃብና ጥማት ወዘተ የትግሉ አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ፣ አማራጩ ለገዢዎች አሜን ብሎ መገዛት፣ በባርነት ለመረገጥና ለመሰቃየት ጀርባን አጎንብሶ መስጠት ነው። መብት ስንል መሰረታዊ ነው። መብት የሰው ልጅ ሰብእናም ጭምር ሲሆን አገሩ ደግሞ የሰውነቱ የዜግነቱና የማንነቱ መገለጫ ናት። ትግል ስንልም ህዝብ ይበጀኛል ያዋጣኛል በሚለውና በፈቀደው መንገድ ሁሉ የመታገል መብቱ የማይገረሰስና በማንም ሊታገድ የማይችል ሲሆን ወሳኙ ራሱ የተበደለው ህዝብ ብቻ ነው። ገዢዎች የትግሉን አይነትና የመታገያ ስልቱን ወሳኝ ሊሆኑ ከቶም አይችሉም። የትግሉ አይነትና ስልት የሚወሰነውም በገዢዎች ባህሪ ላይ ተመርኩዞ መሆኑም ግልጽ ነው። አምባገነን ገዢዎች የህዝቡን መብት አፍነው ረግጠውና ደፍጥጠው እንዳሻቸው እያሳደዱ እያሰሩና እየገደሉ ህዝቡ ለመብቱ መከበር የሚያደርገውን የሰላማዊ ትግል ጎዳና ዘግተው አትጻፍ፣ አትደራጅ፣ አትጠይቅ፣ አታምጽ፣ ብረታታ፣ አንሳ ማለት አይችሉም። የመብቱ ባለቤት በገዛ አገሩ ባዳና የበይ ተመልካች ሆኖ የተገደለው የተገፋውና የተረገጠው ህዝብ ተጨባጩን ሁኔታ በማጤን ሁኔታው የግድ በሚለውና በሚፈቅደው መንገድ ሁሉ መታገል መብቱ ነው። የካቲት 66ቱ ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የስራ ማቆም አድማ፣ ስራን የማቀዝቀዝ ወዘተ የሚታወሱ ናቸው። ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንን የትግል ስልት መጠቀም ውጤታማ መሆኑ አያጠያይቅም። በተግባርም ራሳችን ያየነው ነው። በአገራችን የታየው የጸረ ወያኔ ህዝባዊ እንቢተኝነት፣ የሞት ከተሞች አድማ ማድረግ ወያኔን አሸብሯል። ኢኮኖሚውንም በተወሰነ ደረጃም ቢሆን አናግቷል፣ ባዳኑንም አስደንግጧል። ህዝብ በተለያዩ የአገሪቱ ክፍሎች በተከታታይ ባደረገው አመጽ ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ በህቡ ተደራጅቶ ባካሄደበት ውጤታማም ሆኗል። እንደሚታወቀውም የዚህ አይነቱ ስልት ለስራ ማቆም አድማ ጥርጊያ ይሆናል። ሰላማዊ ሰልፍ ባላመቸበት ሁኔታ ይህን የትግል ዘርፍ ሊተካ የሚችል ወይም በተጠናከረ መንገድ ረዳት ሊሆን የሚችለው ደግሞ የስራ ማቆም አድማ ነው። የስራ ማቆም አድማ ጠቅላላና ሁሉን አቀፍ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ ከ66ቱ ህዝባዊ አመጽ ተመክሮን መቅሰም ይቻላል። የስራ ማቆም አድማ ስንል የተወሰኑ የህብረተሰብ ክፍልን በማጠቃለል ሊጀመር ይችላል። በበቂ ዝግጅት ሁሉም የህብረተሰብ ክፍል፣ የቢሮ ሰራተኛው፣ የፋብሪካውና የትራንስፖርት ሰራተኛው፣ ነጋዴው፣ ተማሪውና አስተማሪው፣ ጭቁን ወታደሩ ወዘተ የሚሳተፍበት በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛ የትግል መሳሪያ ነው። ቀደም ሲል በተግባር ታይቶ ውጤትን አሳይቷል፣ ዛሬም ይቻላል። አሁን ያለንበትን ተጨባጭ ሁኔታ በጥሞና ስንመለከተው ዘረኛውና ጸረ ኢትዮጵያ የሆነው ወያኔ ህዝቡን በልዩ ልዩ መንገድ እያሰቃየ መሆኑን እንገነዘባለን። በገበር በኪራይና በተለያዩ ክፍያዎች ነጋዴዎችን ይበዛብዛል። የንግዱን የኢንዱስትሪውንና ያገልግሎት ሰጪውን ዘርፍ በራሱ ቁጥጥር ስር አስገብቶ የቡድኑን አባላት ባለጸጋ ያደረገ ሌላውን ህዝብ በድህነት በችግርና በረሃብ እንዲሰቃይ ያደርጋል። እናም በነጋዴው ላይ የተለያዩ ተጽዕኖዎችን ያደርጋል። በአገራችን ዛሬ ከኑሮ የተፈናቀለው ስራ እንዲያጣ የተደረገውና በችግርና በመከራ የሚኖረው ህዝብ ቁጥር በቀላሉ የሚገመት አይደለም። የዜጎች ማህበራዊ ኑሮም ገዢዎች ስልጣን ላይ ለመቆየት በሚያደርጓቸው ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች አስከፊነትና ጎጂነት የተነሳ ፍርስርሱ ወጥቷል። አብዛኛው ህዝብ በተላላፊ በሽታዎች እየተለከፈ የሚረግ ሲሆን ራብ የሀገራችንን ምድር የሙጥኝ ብሎ ገዢዎች በተፈራረቁ ቁጥር አሃዙን እየቀያየረ መጎብኘቱንም አላቋረጠም። ለራሱ የሚበላው ለከብቱም ግጦሻቶ ቀዮን እየለቀቀ የሚፈልሰው ህዝብ ብዛት ከጊዜ ወደ ጊዜ ከፍ እንዲል ከማድረጉም በላይ ወላጆች ከልጆቻቸው ሚስት ከባሏ እየተነጠሉ ጧሪና ቀባሪ፣ ተንከባካቢ፣ ረዳት፣ መጋቢና ሳዳጊ እያጡ ነው። ስራ አጥነቱ እጅግ በመብዛቱ የተማረውና ከተመኘው ራሱን ችሎ በመቆም ትርጉም ያለው ኑሮ መመስረት ኑሮውንም ማሻሻል ባለመቻሉ ተስፋው የመነመነበት ሆኗል። ለሀገሪቱ የወደፊት ተስፋ መሆናቸው አጠያቂ ያልሆነውን በቀላሉም ሊተኩ የማይችሉ ወጣት ልጆቿን የተማሩና የሰለጠኑትንም ጭምር እንዲህ እያመነመነች ልትለማና ልትበለጽግ ብሎም ልታድግ ቀርቶ እንዴት ራሷን ችላ መቆም ትችላለች? በዚህ ሁኔታ የወጣቱ ትውልድ ተልእኮ በታሪክም እንደተመዘገበው ሀገራችንን በተጨባጭ እንደታየው ሰጥ ለጥ ብሎ መገዛትና አምባገነኖችን ማገልገል አይደለም። የኢትዮጵያ ወጣቶች የሚታወቁትና ታላቅ ዝናን ያተረፉት ለፍትህ፣ ለእኩልነትና ለዴሞክራሲ መቆማቸው ጭምር ነው። ዛሬም ህዝቡን በኢኮኖሚ ጥያቄዎች ዙሪያ አሰባስቦ ማታገል መሰረታዊና ተቀዳሚ የትግል ስልት ነው። የሁሉንም ጉዳይ ነው። ሁሉንም የህብረተሰብ ክፍል የሚነካና ቀጠሮም የማይሰጥበት ጉዳይ ነው ሊባል ይችላል። በዚህ መስክ የሚካሄድ ትግልም ከፖለቲካ ልዩነት ርቆ ሰፋ ያለውን ትግል ሊያስተባብር የሚችል ነው። በማህበረሰባዊ ጥያቄዎችም ሆነ በባህል ጥያቄዎች ዙሪያ ተመሳሳይ ትግል ማካሄድ ይቻላል፣ ይገባልም። በፖለቲካው ትግልም የማይናቅ ተመክሮ በመስዋዕትነት የገበየ ህዝብ ነው። ቀደም ካለው ታሪክ ሌላ ከላይ ለማሳየት እንደሞከርነው የተማሪዎችን ትግል ስንዘክር፣ የካቲት አብዮትን ታሪካዊነት ስንመሰክር የምናወሳው ይህንኑ ነው። የተቃውሞን ጎራ ማስፋት፣ ማጠናከር፣ የህብረት ትግልን መፍጠር፣ የተቃውሞን ግብንም ማወቅና የእንቅስቃሴውንም አቅም መመዘን፣ አንገብጋቢ መፈክሮችን ማስተጋባት፣ የተቃውሞ ህዝባዊ ሰልፍን ማድረግ፣ መደጋገም፣ የሥራ ማቆም አድማን ማደራጀት፣ አድመኞችን መደገፍና መርዳት፣ ከፋፋዮችንና ወሬ አቀባዮችን ማግለል፣ የእስረኛንና የሰማዕትን ቤተሰብ መንከባከብ ተግባራዊ የተደረጉበት ወቅቶች ነበሩ። ዛሬም በአገራችን እነዚህን ለማስቀጠል ከህዝባችን አቅም በላይ አይደለም። ይህን ዘረኛና አምባገነን የሆነ የወያኔ አገዛዝ ለማስወገድ ህዝባዊ ትግል አስፈላጊና ግልጽ ከሆነ ቢያንስ ድፍን 26 ዓመት አልፏል። ያለ ህዝባዊ ትግል የሚገኝ ድልም ሆነ የመብት መከበር ሊኖር የሚችል ባይሆንም የኢትዮጵያ ህዝብ መብቱን ለማስከበርና ለማረጋገጥ አገሩን ከጥፋት ለማዳን የጀመረውን ህዝባዊ አመጽ መቀጠልና ማፋፋም ይኖርበታል። ትግል ሲሉ ትግል ስንል የሚል ጨዋታ እንዳይሆን ጥንቃቄ ያሻዋል። ጥቂቶች ብቻ ገንዘቡ አለን መሳሪያው አለ ብለው ትግል አካሄደው ነጻነትና መብትን ለህዝብ አጎናጸፉም። ትግል ስንል ህዝብን ያቀፈ፣ ህዝብን መሰረት ያደረገ፣ በህዝብ ተሳትፎ የተደገፈ ህዝባዊ ትግል ማለታችን እንደሆነ ግልጽ ሊሆን ይገባል። ሀገር የህዝብ እንደመሆኗ ለሀገር ደህንነት የህዝብ ተሳትፎ ያስፈልጋል። በትግሉ የህዝብ ግንባር ቀደም ተሳትፎም ካልተረጋገጠ የሚፈለገው ህዝባዊ ድል አይገኝም። በርግጥ በሚፈለገውም ግብ ላይ አንድ ወጥ ወይም ተመሳሳይ አቋም አለ ብሎ መጠበቅ አይቻልም። ዴሞክራሲ ያለ ሁሉ የዚሁ መርህ ተከታይ አይደለም። በአንድነት ሽፋን ፍጹማዊነትን የበላይነትን በዝበዛን ሊያስፋፉ የእኩልነትን መብት ከብዙሃን ሊያርቁ የሚመኙ አልጠፉም። በመብት ስም ህዝብን ከፋፍለውና እርስ በርስ አፋጅተው የራሳቸውን የበላይነት ለማስፈን የሚጠሩም አሉ። በህዝብና በዴሞክራሲ ሽፋንም የባዕዳንን ጥቅም ለማስጠበቅ የተሾሙና የተሸለሙም አሉ፣ መወራጨታቸውን አላቆሙም። ስለዚህ የምንፈልገው ዴሞክራሲ የምንመኘው ድል ምን አይነት ነው? የማን ነው? ለማን ነው? የሚለውን በግልጽ ማወቅ ማስቀመጥ ያሻል። የምናድናትስ አገር በዴሞክራሲና በእኩልነት ላይ ትገነባለች ወይስ በጭቆናና በዘረኝነት? ለዚህ መልስ መስጠቱና ጎራ መለየቱ ተቀዳሚና አብይ ተግባር ነው። ከየካቲቱ ህዝባዊ ትግል የምንቀስማቸው በርካታ የትግል ተመክሮች አሉን። ከላይ የቀረቡትን የህዝብ ትግልና የሆነውን ያየነውን ሁሉ ማገናዘብን የግድ ይላል። የህዝብ ኃያልነት ከህብረቱ የሚሰርጽ እንጂ ቁጥሩ በዝቶ ተነጣጥሎ በመቆሙ አይደለም። የብዙ ዓመታት የተማሪዎች ትግል የዘውዱን አገዛዝ ሊያናጋ የቻለው ህዝቡ አሻፈረኝ ብሎ በአንድነቱ በኢትዮጵያዊነቱ በየካቲት በህብረት በተነሳ ጊዜ ነው። ይህ ህብረትና ጽኑ የትግል መንፈስ ከየካቲት በኋላ በአስፈላጊው ስፋትና ጥንካሬ ባለመቀጠሉ ደርግ ተቃዋሚዎቹን ሊጨፈጭፍና በመላው ህዝብ ላይ ፈላጭ ቆራጭ ስርዓቱን ለማስፈን ቻለ። ሀገር አቀፍ ተቃውሞ በወቅቱ ተቀናብሮ ባለመከሰቱ የነቁ የህዝብ ወገኖች፣ አታጋዮች፣ አደራጆችና ቆራጥ አታጋዮች ተጋፍጠው በእሳት ተጠበሱ። ትግሉም ከፍተኛ ጉዳት ደረሰበት። የዛሬዎቹም ታጋዮች በተለይ ወጣቱ ትውልድ ካለፉት ህዝባዊ እንቅስቃሴዎች ትምህርት መቅሰምና የነበሩ ስህተቶችን ላለመግደም ከህዝባዊ ትግሉ ጠንካራ ጎኖችን መቅሰም ይኖርበታል ብለን እናምናለን። በኢያፓ በኩል ይህንን እውን በማድረግ በኩል በተግባር ከትግሉ ከቀሰምነው ተመክሮ በተገኘው መንገድ ሁሉ ለማካፈል ጥረቱ አልተቋረጠም። የሚያዳምጥ ጆሮ፣ የሚያገናዝብ አእምሮ ከተገኘ የወያኔ ሂደትም በተግባር እንደታየው ከደርጎቹ የተለየ አይደለም። የወያኔ ዋና ተልእኮ አገርን ማዳከም፣ ህዝብን መከፋፈልና መበታተን በመሆኑ የከፋፍለ አጥፋ ፖሊሲው መረን የለቀቀ ነው። ነጥሎ መምታት፣ እያደናገረ መከፋፈል፣ ነጥሎ ማጥቃትንም የተካነበት ወያኔያዊ ዘዴው ነው። ያፓን ለመነጠል ሌሎችን የወደደ መስሎ አቀፍ ያለው ብሏል ይላል። እስካሁን ባየነው ህዝብን እርስ በርስ በብሔር፣ በጎሳ፣ በቀበሌ፣ በሃይማኖት አናክሷል። ድርጅቶችን ቀፍቅፎ ድርጅቶችን እርስ በርስ አጋጭቷል፣ አዳክሟል። ወያኔ ከፍጥረቱ ዋና ችግሩ ማለትም እምነቱና ቀኝቱ ይህ ነው። በዚህ ላይ ግልጽ መሆንን ይጠይቃል። ለነገሩ አይከፍሉት መስዋዕትነት በመክፈል እጅግ በርካታ ለሆነው በፖለቲካው መስክ ለተሰለፈው ክፍል ግልጽ እየሆነ መጥቷል ብንል ስህተት አይሆንም። ከጥቂቱ ዛሬም የዞን ጆሮ ከገጠሙት በቀር ወያኔ ዘረኛና አምባገነን ኃይል አምላኪ በመሆኑ ሽብርና ጭፍጨፋን የተላበሰ ነው። እንደ ደርግ ሁሉ ወያኔ በስልጣን ላይ የተቀመጠው በጉልበት ነው። ድፍን 26 ዓመት በቦታው የቆየውም የህዝብን ፍላጎት ረግጦና ጨፍልቆ ነው። ያም ሆኖ ወያኔ በህዝብ አመጽ ተናግቷል። የሚቀረው መውደቅ ነው። ጊዜ ካገኘና ወያኔ መልሶ ከተጠናከረ የህዝብን ተቃውሞና አመጽ ለመግታት የደርግን የቀይ ሽብር የሚያስነቅ ትርኢት ሊያሳየን የሚቦዝን አይደለም። ለዚህ ማርከሻው የህዝብ መደራጀትና ከዳር እስከ ዳር እጅ ለእጅ ተያይዞ በአንድነት ሆ ብሎ መነሳት ነው። በአንድነት የተሰባሰበን በእድሜውም የቆየን የህዝብ ትግል የሚገታው ምድራዊ ኃይል ፈጽሞ ሊኖር አይችልም። ለምሳሌ የቬትናምን የህዝብ ትግል ያስታውሷል። አምባገነኖችም የሚፈሩት ይህንን የህዝብ በትርና ቁጣ بصنات متاغلون بچا نو زاري من دتلانتو يجيبيا ويانين انفلغهم አልወከልኩህም ወግድልኝ እያለ በተበታተነ መልኩም ቢሆን እየታገለ የህይወት መስዋዕትነትን እየከፈለ ነው። ዛሬ ከትላንቱ የተለወጠ ነገር የለም። ወያኔን ቢያገላብጡት ሌላ ታሞ ቢደልቁለት አዳዲስ መስክሮች ቢሽጎደጎዱለት ሲገልጡት ያው ወያኔ ነው። ለውጥ የሚጠበቀው ከህዝብ ነው። የኢትዮጵያ ምድር ለውጥን አርግዛለች። ነጻነትና ፍትህን እያማጠች ያለች አገር ነች። ወያኔ ማናለብኝነት ሳይቋረጥ የሚካሄደው ግፍ ሞልቶ እየፈሰሰ ነው። ገላጋይ አዋላጅ የቁርጥ ቀን ታጋይ ልጆቿን ትሻለች። የዚያች አገር ለውጥ ፈላጊና አገር ወዳድ ዜጋ ሁሉ መታገል ማንንም የማይገርስሰው መብቴ ነው ብሎ መነሳት ይተበቀበታል። ህይወቴ ለሀገሬ ለወገኔ ብሎ በቆራጥነት መሰለፍ ይገባዋል። ትላንትና የታየው ዛሬም ማየት የማይቻልበትና የማይደገምበት ምንም ምክንያት አይኖርም። ኢትዮጵያ የታጋዮች መካን ሆና አታውቀምና። በህዝብ ያልተወከለን መንግስት አመሮ መታገል ወያኔ ላይ ማመጽ ለሀገር ህልውናና ለመብት ላልተገደበ ዜግነት ለእኩልነት መከበር ወዘተ አመሮ መዋደቅ ኢትዮጵያዊ ግዴታ ብቻ ሳይሆን የሰብአዊ ክብር መገለጫም ነው ብሎ ይሐፋ ያምናል። የኢትዮጵያስ ባለማሰለስ በገዢዎቹ ላይ የዘመናት ትግል ያካሄደው የተዋደቀውና አያሌ የህይወት መስዋዕትነትን የከፈለው በከፋይ ድህነት አረንቋ ውስጥ ተዘፍቆ በረሃብ እየተገረፈ በድንቁርናና በበሽታ እየማቀቀና እየተሰቃየ ፍዳውን እየቆጠረ ለመኖር ሳይሆን የመብቱ ባለቤት ሆኖ ነጻ በሆነ መንገድ ራሱን በራሱ የሚያስተዳድርበትን አዲስ የሆነ ህዝባዊ ስርዓት ለመገንባት ነው። የኔ የሚለው ህገ መንግስት አርቅቆና እውን አድርጎ የኔ የሚለው መንግስት በስልጣን ላይ ለመሰየም ነው። ሲያሰኘው ሊጠይቀው የሚችል እንዲሁም ከስልጣን አውርዶ በቦታው ሌላ ሊሰየም የሚችልበትን የስልጣን ምንጭነቱን ያስረገጠ ስርዓት እውን ለማድረግ ነው። የወያኔ የጥፋት ተልእኮ ሊደርስ የሚችለው በወያኔ በራሱ ብቻ ሳይሆን ህዝቡን በሚከፋፍሉና በጃዙርን በሚረዱት ክፍሎች አስተዋጽኦና ተሳትፎ መሆኑ ግልጽ መሆን ይኖርበታል። አይናችንን አእምሯችንን ከፍተን በመከታተል ነቅተን መጠበቅ ይገባል ስንል ያለፈው እንዳይደገም ዛሬ የጠላነው ነገ በሌላ ገጽታ እውን እንዳይሆን ተከፋፍለንና ተወናብደን ለወያኔ ሸርና ጥቃት እንዳንጋለጥ መጣር ይኖርብናል ከሚል ነው። ወያኔን በቅጡ ዛሬም ላልተረዱ የዋሆችና ማንን እንደሚታገሉ ለምን እንደሚታገሉና እንዴት እንደሚታገሉ ላልተገለጠላቸው ፖለቲከኞች የወያኔ አምባገነናዊነት ከፋፋይነት ኃይል አምላኪነት ልክፍት ሳይሆን ተፈጥሮ ማንነቱ መሆኑን ማወቅ ያሻል እንላለን። የወያኔ መሪዎች ጸረ ህዝብ ሽብር እየተፋ እንጂ የሚቀንስ አይደለም የምንለው አፈጣጣራቸውን ብሎም ድርጊታቸውን በሚገባ ስለምናውቀና ስለምንረዳ ጭምር ነው። የህዝብ ተቃውሞ እያየለና እየተፋ እስከሄደ ድረስ ወያኔ ህዝብን ማሸበሩን አያቆምም። ያ ደግሞ እርስ በርሱ የሚቃረን ነገር ቢመስልም ለወያኔ ውድቀት ጉድጓድ ማሽ የፍጻሜውም ጎዳና መሆኑ ግልጽ ነው። ለዚህም ነው ነቅቶና በህቡ ተደራጅቶ የወያኔን ሴራ ማጋለጥ ማክሸፍ ለወያኔ መሳሪያ ላለመሆን መጠንቀቅ የጸረ ወያኔ ትግሉን ጥንካሬና ህብረት ለማረጋገጥ መጣር ቀዳሚ ትኩረት መሰጠት የሚገባው። ሁሉም ኢትዮጵያዊ ዜጋ ግዴታውን ሲወጣ ነው አገር ከመበታተንና ከጥፋት የምድነው። የኢህአፓ የትግል ይዘት ራዕይ በኢትዮጵያ አገራዊ ጥቅም ሉዓላዊነትና የህግ የበላይነት መረጋገጥ ላይ የተመሰረተ በመሆኑ ይህ ነው የማይባል መስዋዕትነትን ከፍሏል። መከራና ስቃይ ተቀብሏል። አምባገነን በአምባገነን ሲተካ ቅጥረኛ በቅጥረኛ ሲተካካ ሳያወላውል ትግሉን ቀጥሏል። የትግላችን ይዘትም እንዲሁ ታድሶ ዳብሮና ተጠናክሮ ይገኛል እንጂ ተለውጦ ተሰርዞና ተደልዞ አይገኝም። ያባ ለህዝብ እኩልነትና አንድነት ለዲሞክራሲና ለህዝብ የስልጣን ምንጭነት ታግሏል። ዛሬም
ለዚሁ ትግሉን እንደቀጠለ ይገኛል። እነዚህ ክቡር ዓለማዎች ከግብ እስካልደረሱ ድረስ ትግሉ መቼም ቢሆን መች የሚቆም አይሆንም። ለጠላቶቻችን ቅጀት ለወገን ደግሞ አለኝታና ደመላሽ ሆኖ ይሃፋ ትግሉን ይቀጥላል። እጅ ለእጅ ተያይዘን የዚህን አምባገነን አገር አዲስ ያገዛዝ ማክተሚያ እናፋጥን እንላለን። የኢትዮጵያ ሕዝብ ለመብቱ የሚያደርገው ሕዝባዊ ትግል ይቀጥላል፣ ድልንም ይቀዳጃል፣ እናቸንፋለን።
ግንባችን አታየው 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 ግንባችን አታ